ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ዳግማዊት ንግሥት ኤልሳቤጥ አረፉ። ቀደም ሲል በጽኑ መታመማቸው ተነግሮ የነበሩት የእንግሊዟ ንግሥት በተወለዱ በ96 ዓመታቸው የማረፋቸው ዜና የተሰማው ከደቂቃዎች በፊት ነው። ንግሥቲቱ ባለፈው ማክሰኞ አዲስ የተመረጡትን የእንግሊዝ ጠቅላይ ሚኒስትር ሊዝ ትረስን የጠቅላይ ሚኒስትር እንዲሆኑ በይፋ የጠየቁበት ቀን ማግስትም ሙሉን ቀን እረፍት እንዲያደርጉ በሐኪሞች ተነግሯቸው እንደነበር ተዘግዘዋል። አድማጮች፣ የዚህ ዜና ዝርዝር ወደ ኋላ ላይ ቆየት ብለን እንመለስበታለን። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ለኢትዮጵያ መንግስትና ከህወሓት ባለስልጣናት ጋር መወያየታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት አስታወቀ። ዝርዝሩን ቆየት ብለን እናቀርባለን። ሐሙስ ጳጉሜ 3 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋናና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰሜን ኢትዮጵያ አዲስ የተቀሰቀሰው ግጭት በትግራይ እጅግ አስፈላጊ የሆነው የእርዳታ አቅርቦት እንዳይገባ አድርጓል ሲል የተባበሩት መንግስታት ድርጅት አስታወቀ። በመንግስት ደጋፊ ኃይሎችና ትግራይ አማጽያን መካከል ሁለት ዓመት ለተጠጋ ጊዜ የተቀሰቀሰው ጦርነት በድጋሚ ማገርሸቱ የሰብአዊ ቀውሱን አባብሷል ሲል የአጃንስ ፍራንስ ፕሬስ ዘገባ አስረድቷል። ባለፈው መጋቢት ወር የእርዳታ እህል የጫኑ ተሽከርካሪዎች ከታህሳስ ወር በኋላ ለመጀመሪያ ጊዜ ወደ ክልሉ ዋና ከተማ መቀሌ እንዲገቡ ያስቻለው የተናጥል ተኩስ አቁም ስምምነት መፍረስ ሱን ዘገባው አመልክቷል። ባለፈው ናሴ አዲስ ከተከሰቀሰው ግጭት በኋላ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ባወጣው ሪፖርት ግጭቱ ቀድሞውኑ በጎዳቸው ተጋላጮች የነፍስ አድንና ሰብአዊ እርዳታ አቅርቦት ላይ ጉዳት ማስከተሉን የአጃንስ ፍራንስ ፕሬስ ዘገባ አስታውቋል። አድማጮች፣ ዝርዝር ዘገባው በእለቱ አብይ ርዕስ ይቀርባል። በአፍሪካ ቀንድና በሳህል አካባቢ የሚታየው መፈናቀል እየተባባሰ እንዲሁም የከባቢ አየር ለውጥና ግጭቶች የሚያሳድሩት ተጽዕኖ እየጨመረ በመምጣቱ በርካቶች የደህንነትና የሰብአዊ እርዳታን ፍለጋ አካባቢያቸውን ጥለው በመሄድ ላይ ናቸው ሲል የመንግስታቱ ድርጅት የስደተኞች ኮሚሽን አስጠነቀቀ። ሊሳ ሽላይን ከጄኔቭ የላከችውን ዘገባ እንግዱ ወልዴ ያቀርበዋል።
እንደ ጎርፍና ድርቅ የመሰሉ የተፈጥሮ ክስተቶች በአፍሪካ አህጉር በተደጋጋሚ የተከሰቱና ጥንካሬያቸውም እያየለ ነው። በሶማሊያና በኢትዮጵያ የሚገኙ በሚሊዮን የሚቆጠሩ ሰዎች ለአራት ዓመታት ተደጋግሞ የተከሰተውን ድርቅ ለመቋቋም በቂ ምግብ፣ ውሃ እና ገቢ ለማግኘት አደጋች ሆኖባቸዋል። ከዚሁ እውነታ ጋር ለመጋፈጥም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደሚለው የከባቢ አየር ለውጥ የደቀነውን አደጋ ለመቋቋም አዲስ እርዳታ ስልት ቀይሷል። በሶማሊያ የኮሚሽኑ ወኪል የሆኑት መጋት ጊስ እንደሚሉት ሶማሊያ አደገኛ በሆነ ቸነፈር ልትመታ ምንም አልቀራት።
ተጎጂዎች ያሉበት ለመድረስ ከማህበረሰቡ እድሜ ባለጸጎች ጋር ወይም ሌሎች ወኪሎች ጋር ግንኙነት ለመፍጠር የሚያስችሉ አማራጮችን እንመለከታለን። ይህ አንዱ ስልታችን ሲሆን አሁን በተግባር ላይ እየዋለ ያለ ነው።
በኢትዮጵያ የስደተኞች ኮሚሽኑ ተወካይ የሆኑት ማማዱ ዳየን ባልዴን እንዳሉት ደግሞ 20 ሚሊዮን ከሚሆኑት ምጽዋት ጠባቂዎች ውስጥ 8 ሚሊዮኑ ለዚህ የበቁት በአካባቢ አየር ለውጥና በግጭቶች ምክንያት ነው።
የምግብና የውሃ እጥረት በመኖሩ ምክንያት ሰዎች ወትሮውንም ለአደጋ የተጋለጡ ናቸው። የኃይል አቅርቦት ያለበት ለመድረስ ደግሞ ሰዎች በእግር መሄድና ከቦታ ቦታ መዛወር ይኖርባቸዋል። ለእኛ ሕይወት የማዳን ጉዳይ ብቻ አይደለም። በእርግጥ ሕይወት የማዳን ጉዳይ ወሳኝና ያን በተመለከተም እርዳታ ማድረግ እንችል ድጋፍ እንሻለን። ነገር ግን የተጎጂዎቹን አደጋን ተቋቁሞ የመወጣት አቅም ማሳደግ ያስፈልጋል። ይህም ሁሌም ተመጽዋች ከመሆን የሚያድን ነው።
በድርቅ ከተጠቃችው የአፍሪካ ቀንድ በተቃራኒ ቡርኪና ፋሶ በዶፍ ዝናብ እየተጠለቀለቀች ነው። በዓለም ፈጣን የሆነ የህዝብ መፈናቀል በሚታይባት ሀገር ዝናቡ ሌላ ተጨማሪ ችግር አምጥቷል። በቡርኪና ፋሶ የተመድ ስደተኞች ኮሚሽን ተወካይ የሆኑት አብዱራኡፍ ኮንዴ እንዳሉት ታጣቂዎች ባደረሱት ጥቃት 10% የሚሆነው ህዝብ ወይም 2 ሚሊዮኑ ተፈናቅሏል። ከባድ ዝናቡ ደግሞ ቤቶችንና ንብረቶችን ሲያወድም ተጨማሪ ሰዎች እንዲፈናቀሉ ሆኗል።
And for us one of the response clear response that we are providing
በነዚህ ክፍት በሆኑና በርካቶች በሚኖርባቸው ማዕከላት አንዱ የምናደርገው ነገር ቢኖር የምንሰጣቸው መጠለያ ከአካባቢው ያየር ንብረት ጋር ተስማሚ መሆኑን ማረጋገጥ ነው።
አደገኛ የሆነ የከባቢ ያየር ለውጥ ያስከተለውን አደጋ ለመቋቋም ለመመከትና መፍትሄ ለመሻት የሚያስፈልገውን የቴክኖሎጂ እርዳታ በመዋለ ነዋይ ለማገዝ የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽኑ የገንዘብ ፈሰስ እንዲደረግለት ጠይቋል።
የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የሞቃዲሾ ከንቲባ ኦማር ፊሊሽን ትናንት በጻፉት ደብዳቤ አባረሩ። ፕሬዝዳንቱ እርምጃውን የወሰዱት ባለፈው ወር እስላማዊ ታጣቂዎች ሆቴል ውስጥ የነበሩ 21 ሰዎችን በገደሉባት ሞቃዲሾ የራሳቸውን ሰው መሾም ስለፈለጉ መሆኑን አሜሪካ ድምጽ ያነጋግራቸው ተንታኞች ተናግረዋል። ፕሬዝዳንቱ የሞቃዲሾ ከንቲባና የባናዲር ክፍለ ግዛት ገዢ የሆኑትን ፊሊሽን ከስልጣን ያሰናበቱት ከራሳቸው በቀጥታ በተላለፈ ደብዳቤ መሆኑ ተመልክቷል። ፕሬዝዳንቱ እርምጃውን የወሰዱት ሀገር ውስጥ ሚኒስቴር በቀረበላቸው ጥያቄ መሆኑን በደብዳቤያቸው አስታውቀዋል። ባሰናበቷቸው ፍሊሽ ምትክም ፕሬዝዳንቱ ዩሱፍ ጃማኤልን በከንቲባነት ሾመዋል። ማዴል በሚል መጠሪያ የሚጠሩት ዩሱፍ ጃማኤል ፕሬዝዳንቱ ስልጣን ላይ በነበሩበት ከ2007 እስከ 2009 ዓመተ ምህረት ድረስ የመቋደሾ ከንቲባ እንደነበሩ ተመልክቷል። ፕሬዝዳንቱ ከንቲባውን ስላባረሩበት ምክንያት ዝርዝር ማብራሪያ ባይሰጡም ተንታኞች ግን ፕሬዝዳንቱ የሾሙት የራሳቸውን የለውጥና የደህንነት ፖሊሲ የሚቀበል ታማኝ ሰው ነው ማለታቸውን የአሜሪካ ድምጽ የሶማሊኛ ክፍል ዘጋቢ መሐመድ ዳይሴን ከመቋደሾ የላከው ዘገባ ያስረዳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ዩክሬንን ከወረረች 6 ወራት በኋላ ዋሽንግተን ለኪየቭ የምታደርገውን ያልተቋረጠ ድጋፍ የምትቀጥል መሆኑን ለማሳየት አስቀድሞ ባልተገለጸው የጉዞ ፕሮግራማቸው ዛሬ በድንገት ዩክሬን ገብተዋል። ብሊንከን ለዩክሬንና ለወደፊቱ የሩሲያ ወረራ ተጋላጭ ሊሆኑ ይችላሉ ለተባሉ ሌሎች 18 አገሮች ዩናይትድ ስቴትስን የ2.6 ቢሊዮን ዶላር እርዳታ ይፋ አድርገዋል። የ2.6 ቢሊዮን ዶላር እርዳታው ከዩናይትድ ስቴትስ መከላከያ ሚኒስቴር ግምጃ ቤት 675 ሚሊዮን ዶላር የሚወጡ ተጨማሪ የጦር መሳሪያዎችን እንደሚያካትት ተመልክቷል። ከዚህም በተጨማሪ ብሊንከን ለዩክሬንና በአካባቢው ያሉ 18 አገሮች አቅም የሚያጠናክር የውጭ አገር ወታደራዊ ኃይልን ፋይናንስ በማድረግ ስር የዩናይትድ ስቴትስ ምክር ቤት የ2.6 ቢሊዮን ዶላር ኢንቨስትመንት እንዲፈቅድ በውጭ ጉዳይ ሚኒስትር አማካኝነት የሚቀርበውን ጥያቄ ይፋ ያደርጋሉ ተብሏል። በቅርቡ የነጻነት በዓሏን ላከበረችውና የህዝቧ ትኩረት የሩሲያን ወረራ ለመመከት መልሶ ማጥቃት ላይ ባተኮረበት በዚህ ወቅት ይህ ለዩክሬን በጣም ውጤታማ የሆነ አጋጣሚ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ለአሜሪካ ድምጽ ተናግረዋል። የብሊንከን የዩክሬን ጉብኝት ከተባበሩት መንግስታት ጠቅላላ ጉባኤ በፊት አስቀድሞ የተካሄደ ጉዞ መሆኑ ተገልጿል። በታይዋንና በቻይና መካከል ውጥረት አይሎ በቀጠለበት በዚህ ወቅት ሌላ የዩናይትድ ስቴትስ ምክር ቤት አባላት የልዑካን ቡድን ታይዋንን በመጎብኘት ላይ መሆናቸው ተነገረ። ባለፈው ወር የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ታይዋንን ከጎበኙ በኋላ ከዩናይትድ ስቴትስ በርካታ ጎብኚዎች ወደ ታይዋን ማምራታቸው ተገልጿል። በአፈ ጉባኤው ጉብኝት የተቆጣችው ቻይና ወታደራዊ ኃይሏን ማሳየት የጀመረች ሲሆን የጦር መርከብና አውሮፕላኖቿን እንዲሁም ድሮኖቿን ሳይቀር በየዕለቱ ወደ ደሴቲቱ ታይዋን በመላክ ስታስፈራራ መቆየቷ ተዘግቧል። ዛሬ ከዩናይትድ ስቴትስ ልዑካን ጋር የተገናኙት የታይዋን ፕሬዚዳንት ሳይ ኢንግዌን ጉብኝታቸው ከዩናይትድ ስቴትስ ምክር ቤት ለታይዋን ያለውን ጠንካራ ድጋፍ ያሳያል ማለታቸውን የአሶሲየትድ ዘገባ አመልክቷል። የፍሎሪዳው ዴሞክራት ስቴፋኒ መርፊ ከታይዋን ጋር ያለውን የኢኮኖሚ ግንኙነት ማጠናከር ምክር ቤቱ በአሁን ወቅት ሊያደርጋቸው ከሚገባቸው በጣም አስፈላጊ ነገሮች አንዱ ነው ብለዋል። በተለይም ከደሴቲቱ አገር ጋር የንግድ ስምምነት እንዲኖር መገፋፋት ያስፈልጋልም ሲሉ አክለዋል። ህንድና ጃፓን ወታደራዊ ህብረታቸውን በማጠንከር ተጨማሪ የጋራ ጦር ልምምዶችን እንደሚያደርጉ አስታወቁ። ኒው ደልሂ የመከላከያ ኃይሏን ለማጠንከር የጃፓን ኢንዱስትሪዎች ኢንቨስት እንዲያደርጉ መጋበዟንም ሮይተርስ ዘግቧል። የህንድ መከላከያ ሚኒስትር ራንጂት ሲንግ ከጃፓኑ አቻቸው ያሱኩዞ ሃማዳ ጋር ቶኪዮ ውስጥ የተነጋገሩ ሲሆን ከውጭ ጉዳይ ሚኒስትሮቻቸው ጋር በሚደረገው የጋራ ውይይትም ላይ ይሳተፋሉ ተብሏል። ህንድ ልክ ጃፓን እንደምታደርገው ሁሉ ጎረቤቷ ቻይናን ጨምሮ ያለውን ወታደራዊ ስጋት ለመከላከል የራሷን ጦር ማጠናከር መያዟ በዘገባው ተመልክቷል። ሁለቱ አገሮች ከአውስትራሊያና ዩናይትድ ስቴትስ ጋር አራቱ ቡድኖች ወይም ዘ ኳድ ግሩፕ ተብለው የሚታወቀው የአራት አገሮች ስብስብ አባል ናቸው። ደቡብ ኮሪያ በርስ በርሱ የኮሪያ ጦርነት ሳቢያ የተቆራረጡ ቤተሰቦችን መልሶ ለማገናኘት የተጀመረውን ንግግር ከሰሜን ኮሪያ ጋር እንደገና ለመቀጠል ዛሬ ጥሪዋን አቅርባለች። ጥሪው የቀረበው በሰሜን ኮሪያ የኒውክሌር ጦር መሳሪያ ሙከራ የተነሳ በሁለቱ አገሮች መካከል የቆየ አለመግባባትና ውጥረት በሰፈነበት ሁኔታ ውስጥ መሆኑ ተመልክቷል። የደቡብ ኮሪያው የውህደት ሚኒስትር ካውን ዮንገስ ዛሬ የደቡብ ኮሪያ መንግስት ጥያቄውን ለሰሜን ኮሪያ በይፋ ያቀርባል ካሉ በኋላ ኃላፊነት የሚሰማቸው ሁለቱ የኮሪያ ባለስልጣናት ፊት ለፊት ግልጽ ውይይት ያደርጋሉ ብለው ተስፋ እንደሚያደርጉ ተናግረዋል። ሁለቱ ኮሪያዎች በጦርነት የተነጣጠሉ ቤተሰቦችን አልፎ አልፎ ለአጭር ጊዜም እንዲገናኙ መፍቀድ ጀምሮ የነበረ ቢሆንም ከ2010 ዓመተ ምህረት ወዲህ ግን መቋረጡ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጅት ደስታን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ኮሮና አድማጮች ከታተሉት በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ሐሙስ ጳጉሜ 3 2014 ነው። እንኳን አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየው ገበያው ናት። ጆ ጌል ነው የቀጥታ ስርጭትና ምስል ድምጽ አቀናባሪያችን። አድማጮች፣ ወደ ዕለቱ አቢረስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ።
ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከምሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም ውሃ ስለፍ በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪሎች አሉ። እነሱን ላይ የሚያይ ሳሪያ ነው።
በሁለተኛው አጋማሽ በሳይንስ ክፍለ ጊዜ ከሚጠብቃችሁ ቅንብር የተወሰደ ነው። አሁን ወደ ዕለቱ አቢር እስከ ማለፋችን አስቀድመን አንድ ዝግጅት እናቀርባለን። እየተሰናዳ ያለው የዕለቱ አቢር እስ የዩናይትድ ስቴትስ የአፍሪካ ቀንድ ልዑክ ማይክ ሃመር ከኢትዮጵያ መንግስትና ከህወሓት ባለስልጣናት ጋር መወያየታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት ያስታወቀበትን ጨምሮ የሰሞኑን በኢትዮጵያ ያለውን ግጭት ወይም ጦርነት አስመልክቶ ዝርዝር ዘገባ ያቀርባል። ኢትዮጵያ ለኬንያ በህዳር ወር ኃይል ማቅረብ ልትጀምር ነው ይላል ተከታዩ ዘገባ። የኢትዮጵያ በመጪው ህዳር ወር ለኬንያ የኤሌክትሪክ ኃይል ማቅረብ እንደምትጀምር የተገለጸው ከኬንያ ጋር ከ200 እስከ 400 ሜጋዋት የሚደርስ ኃይል ለማቅረብ በተደረሰው ስምምነት በመጪው ህዳር ወር ስራውን እንደሚጀምር የተቋሙ ኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምጽ ገልጠዋል። ኢትዮጵያ ለጎረቤት አገሮች ከምትልከው የኤሌክትሪክ ኃይል ሽያጭ የሚገኘው ገቢ በዚህ ዓመት 95.4 ሚሊዮን ዶላር መድረሱንም ተናግረዋል። ከዘርፉ በሚገኘው ገቢ አገሪቱ ያለባትን የወጪ ጉድለት ለማስተካከል እንደሚያግዝ አንድ የኢኮኖሚ ባለሙያም አክለው አስረድተዋል። እርምጃው ኢትዮጵያን በቀጠናው ፖለቲካዊ ተጽዕኖ ለመፍጠርም ያስችላታል ነው የተባለው። ባለሙያው ዶክተር አደም ፈቶ እንደተናገሩት ገብረ ሚካኤል ገብረ መድን ነው ዝርዝሩን የያዘው።
ከአፍሪካ ልማት ባንክ በተገኘ ከ1 ቢሊዮን ዶላር በላይ ብድር ሲከናወን የቆየው የኢትዮ ኬንያ የኃይል ማስተላለፊያ መስመር ዝርጋታ እንደተጠናቀቀ የተናገሩት የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ኃይል የማስተላለፍ ሙከራ እንደተጀመረም ለአሜሪካ ድምፅ ገልጿል። በመጪው ህዳር ወር 2015 ዓ.ም ለኬንያ የኤሌክትሪክ ኃይል መላክ እንደሚጀመርም ተናግረዋል።
ህዳር ላይ ይጀመራል ብለን ነው እቅድ የያዝነው። በእነሱም በኩል እቅድ የተያዘው ያ ነው። ስምምነት ላይ የሰፈረ ምን ያህል ሜጋዋት ይፈልጋሉ የሚለው አሃዝ አለ። ስለዚህ ያን መጠን መውሰድ ግዴታቸው ነው። እኛ ደግሞ ያንን መጠን ማቅረብ ግዴታችን ነው። ስለዚህ አሁን ህዳር ላይ ይጀመራል ማለት ነው 2015 ነው።
የኃይል ሽያጩ ደረጃ በደረጃ እንደሚከናወንና የኃይል መጠኑም ከ200 እስከ 400 ሜጋዋት እንደሚደርስ አቶ ሞገስ ይናገራሉ።
ስምምነቱ በፌዝ በፌዝ ተግባራዊ የሚሆን ነው። የመጀመሪያዎቹ 3 አመታት ላይ ለምሳሌ ፒካወር ላይ 200 ሜጋዋት ይወስዳሉ። ኦፍ ፒካወር ወይም ከፒካወር ውጪ ለሆኑ ሰዓታት ላይ 65 ሜጋዋት ይወስዳሉ። በቀጣዮቹ 3 አመታት ደግሞ ፒካወር ላይ እስከ 400 ሜጋዋት ይወስዳሉ። ከፒካወር ውጪ ለሆኑ ሰዓታት እስከ 100 ሜጋዋት ድረስ ይወስዳሉ። ከ7ኛው አመት በኋላ የሚኖረው በሁሉም ሰዓታት በፒካወርም ከፒካወር ውጪ በሆኑ ሰዓታትም ጭምር 400 ሜጋዋት ይወስዳሉ ተብሎ ነው ስምምነት ላይ የደረስነው። ስለዚህ በ200 ሜጋዋት ጀምሮ እስከ 400 ሜጋዋት ድረስ የሚደርስ ስምምነት ነው ያለው።
ኢትዮጵያ ለጅቡቲ ኃይል ማቅረብ የጀመረችው ከዛሬ 11 ዓመታት በፊት እንደነበር አስታውሰው ብዙም ሳትቆይ ለሱዳን መሸጥ መጀመሯን ገልጿል። ወደ ውጭ የሚላከው ኃይል ኢትዮጵያ ከመታመነጨው ከ10% እንደማይበልጥም ተናግረዋል። ከኃይል ሽያጭ የሚገኘው ገቢ በየአመቱ ያደገ እንደሆነ ያስረዱት አቶ ሞገስ ገቢው በዚህ አመት 95.4 ሚሊዮን ዶላር መድረሱን አመልክቷል።
2012 ወደ 66.4 ሚሊዮን አሜሪካን ዶላር ነው። 2013 90.5 ነው። ዘንድሮ በተጠናቀቀው በጀት አመት ደግሞ 2014 95.4 ሚሊዮን አሜሪካን ዶላር ነው። ዘርፉን ስናየው እያደገ የመጣ ነው። ቀደም ሲል እንዳልኩት ኬንያ ኤክስፖርት ማድረግ እንጀምራለን። ስለዚህ ወደ ኬንያ የምናደርገው ኤክስፖርት ተጨማሪ ምናልባት አሁን ኤክስፖርት ከምናደርግባቸው ሀገራት ጋር ተቀራራቢ ሆነ የውጭ ምንዛሪ ማስገባት እንችላለን። በአጠቃላይ 2015 በጀት አመት ላይ 140 ሚሊዮን አሜሪካን ዶላር በላይ ገቢ እናስገባለን የሚል ቅር ተይዟል።
ኢትዮጵያ የኤሌክትሪክ ኃይልን በመሸጥ የምታገኘው የውጭ ምንዛሪ ያለባትን የውጭ ንግድ ጉድለት ለማስተካከል እንደሚያግዝ ለአሜሪካ ድምጽ የተናገሩት ደግሞ የኢኮኖሚ ባለሙያ የሆኑት ዶክተር አደም ፈቶ ናቸው።
የኢትዮጵያን ማክሮ ኢኮኖሚ ስናይ ማክሮ ኢኮኖሚክ ኢምባላንስ የምንለው በስፋት የተንሰራፋ ሁኔታ ነው። ያ ማለት ምንድን ነው? የአጠቃላይ ባላንስ ኦፍ ፔመንት የአጠቃላይ የውጭ እና ገቢ ንግድ ክፍያዎች መዛባት አለ። እንዲሁም ደግሞ የውጭ ምንዛሬ ክምችታችን በጣም አነስተኛ ነው። ኤሌክትሪክ ኃይልን ወደ ጎረቤት ሀገሮች ኤክስፖርት አድርጎ ገቢ ማግኘቱ እንግዲህ ቀደም የተቀሰናቸውን ይሄ ማክሮ ኢኮኖሚክ መዛባት የተመናመነው የውጭ ሀገር ገንዘብ ክምችት ጨምሮ በጎ የሆነ አስተዋጽኦ ይኖራል ማለት ነው። በውጭ ንግድና በገቢ ንግዳችን ውስጥ በጣም ያለመመጣጠን አለ። አንዱ ጉድለት እሱ ነው፣ ያለመመጣጠን የምንለው ማለት ነው። ኢምፖርት እናደርጋለን ብዙ ማሽኖች ሊሆን ይችላል፣ በጣም ትላልቅ ዋጋ ያላቸው እቃዎች። ኤክስፖርት የምናደርገው ግን ብዙ ጊዜ ፕሮሰስ ያልተደረገ ወይም ደግሞ እንደዚህ አይነት የግብርና ምርቶችም ስለሆነ ኤሌክትሪክን ምናልባት አገልግሎት ሰርፍ ውስጥ የሚመደብ ነው። ያንን ነገር እንደ አንድ ኤክስፖርት አማራጭ እያደገ መምጣቱ የሚበረታታ ነገር ነው።
የምስራቅ አፍሪካ ሀገራት ከኢትዮጵያ የኤሌክትሪክ ኃይል የመግዛት ፍላጎታቸው እየጨመረ ነው ያሉት አቶ ሞገስ በአመት ከ13-15% እያደገ ያለውን የሀገር ውስጥ ፍላጎት ለማሟላትና የሀገራቱንም ጥያቄ ለመመለስ እንዲቻል አሁን ያለውን 5200 ሜጋዋት የማመንጨት አቅም ወደ 17000 ሜጋዋት ለማሳደግ እየተሰራ እንደሆነ አመልክቷል። ኢትዮጵያ በዘርፉ ያላትን አቅም በአግባቡ በመጠቀም በቀጣናው እያደገ ያለውን የኤሌክትሪክ ኃይል ፍላጎት ማሟላት ብትችል ከኢኮኖሚያዊ ጥቅም ባሻገር ፖለቲካዊ ተጽዕኖ ለመፍጠርም እንደሚያስችላት ዶክተር አደም ፈቶ ይገልጻሉ።
ከጎረቤት ሀገሮች ጋር ያለን ግንኙነት እንዲዳብር ያደርጋል። እንግዲህ ሱዳንም ጅቡቲም ኬንያም ሊሆን ይችላል በቀጠናው ያላት ተሰሚነት ማሳደግ እንደሚችል ነው የሚያሳየው። ይሄ ፖቴንሻል የሚያድግ ከሆነ የኢትዮጵያን በቀጠናውም ላይ ሊሆን ይችላል በዓለም ላይ ያላትም ተጽዕኖ እጅግ በጣም የሚያሳድግ ነው። የፖለቲካል ተሰሚነቷንም በመጨመር እንደዚህ አይነት ጥቅሞችንም ልታገኝ የምትችልበት ሁኔታ ነው ያለው።
በቀጠናው ያለው የኃይል ፍላጎት እያደገ ቢሆንም ከሀገር ውስጥ የሚሰማ ትችት አለ። ኢትዮጵያ የራስዋን የኃይል ፍላጎት ሳታሟላ እንዴት ወደ ውጭ ትልካለች የሚል ጥያቄም በተደጋጋሚ ሲነሳ ቆይቷል። አቶ ሞገስ መኮንን ለዚህ ምላሽ አላቸው።
የኛ አሁን ፒካወር ተጠቃሚዎችን ስናየው የተወሰነ ሰዓት ላይ ብቻ ነው ኤሌክትሪክ አጠቃቀማችን። ለምሳሌ ምሽት ላይ ብናይ የቤት ውስጥ ተጠቃሚዎች ፍጆታ ከ12 ሰዓት ጀምሮ እያደገ ይመጣል። ወደ 4 ሰዓት አካባቢ ደግሞ እየቀነሰ ብዙ ተጠቃሚ የሚጠቀማቸውን ኤሌክትሪክ ቁሶች እያጠፋ የሚተኛበት ሰዓት ነው። ስለዚህ የፒካወራችን ይቀንሳል። ፒካወር ማለት አብዛኛው ተጠቃሚ የኤሌክትሪክ አጠቃቀም ፍላጎቱ የሚጨምርበት ሰዓት ነው። እነሱ ደግሞ ለሊቱን ሙሉ ይፈልጋሉ። ስለዚህ ወደ እነሱ ኤክስፖርት ማድረግ እየጨመረ የሚሄደው የኛ ተጠቃሚ ፍላጎት እየቀነሰ ሲሄድ ነው።
በድርቅ ምክንያት የግድቦች ውሃ መጠን ሲቀንስ በሀገር ውስጥ የኃይል እጥረት ያጋጥማል የሚሉት አቶ ሞገስ እንደዛ ሲሆን ወደ ውጭ የሚላከው የኤሌክትሪክ ኃይልም እንደሚቀንስ አሊያም እንደሚቋረጥ ገልጿል። በዚህ ምክንያት ከዚህ በፊት ለሱዳን የሚላከው ኃይል ለተወሰነ ጊዜ ተቋርጦ እንደነበረ ተናግረዋል። ይህ ደግሞ የስምምነታቸው አካል እንደሆነም ጠቅሷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች የዕለቱ አብይ ርዕስ ደርሶናል። የዩናይትድ ስቴትስ የአፍሪካ ልዑክ ልዩ ልዑክ ማይክ ሃመር ከኢትዮጵያ መንግስትና ከህወሓት ባለስልጣናት ጋር መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ባለፈው ሰኞ ኢትዮጵያ የገቡት ማይክ ሃመር ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንደዚሁም ከጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ጋር ጦርነቱ በአስቸኳይ መቆም እንዳለበትና በአፍሪካ ህብረት መሪነት ወደ ሰላም ድርድር ማምራት እንደሚያስፈልግ መወያየታቸውን ነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያስታወቀው። ለህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ መልእክት ማስተላለፋቸውን አመልክቷል ዘገባው። ይበንዲ እንዳለ የሰሜን ኢትዮጵያው ግጭት ለችግር በተጋለጡ ሰዎች ላይና በሰብአዊ እርዳታ አቅርቦት ላይ ተጽዕኖ እያሳደረ መሆኑን የተባበሩት መንግስታት ድርጅት አመልክቷል። ወደ ትግራይ ክልል በየብስም ሆነ በአየር የሚደረገው የሰብአዊ ድጋፍ አቅርቦት መቋረጡን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አመልክቷል። በሌላ በኩል የኤርትራ ጦር ወደ ጦርነቱ ገብቷል በሚል የሚወጡ መረጃዎችን አስመልክቶ አስተያየት የሰጡት በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ ድንበሩን የተቆጣጠረው የህወሓት ኃይል በመሆኑ በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ለሚፈጠረው ነገር ተጠያቂ አይደለንም ማለታቸው ተዘግቧል። ኤርትራ በተለያዩ ግንባሮች በትግራይ ክልል ላይ ጥቃት እየፈጸመች ነው በሚል ህወሓት መክሰሱም ይታወቃል። ከኤርትራ በኩል ግን ለዚህ ክስ እስካሁን ቀጥተኛ ምላሽ አልተሰጠም። ለዝርዝሩ ኬኔዲ አባተ።
ዳግም የተቀሰቀሰው ጦርነት እንዲቆምና የሰላም ንግግሮች እንዲጀመሩ ግፊት ለማድረግ ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኳን ማይክ ሃመርን ወደ ኢትዮጵያ መላኳ ይታወቃል። ልዩ ልዑኩ ኢትዮጵያ የገቡት ባለፈው ሰኞ ነሐሴ 30 መሆኑን የገለጸው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ሰኞና ማክሰኞ ዕለት በአዲስ አበባ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ከጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ጋር ተገናኝተው መነጋገራቸውን አስታውቋል። ማይክ ሃመር ከኢትዮጵያ ባለስልጣናት ጋር በነበራቸው ቆይታ ጦርነቱ በአስቸኳይ መቆም እንዳለበትና በአፍሪካ ህብረት መሪነት ወደ ሰላም ድርድር ማምራት እንደሚያስፈልግ ተወያይተዋል ሲሉ የውጭ ጉዳይ መስሪያ ቤቱ ምክትል ዋና ቃል አቀባይ ቬዳንት ፓቴል ትናንት በሰጡት መግለጫ ላይ ተናግረዋል። ልዩ ልዑኩ ሃመር ለህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ መልእክት አስተላልፈዋል ያሉት ምክትል ቃል አቀባዩ ከዶክተር ደብረጽዮን ጋር በምን መንገድ እንደተገናኙ ግን አልጠቀሱም። እየተካሄደ ባለው ዲፕሎማሲያዊ ጥረት በመጪዎቹ ቀናት ውስጥ የአፍሪካ ጉዳዮች ረዳት ጸሐፊ ሞሊፊ ልዩ ልዑኩ ማይክ ሃመር እና ሌሎች የአሜሪካ ዲፕሎማቶች ከአፍሪካ ህብረት እንዲሁም ከቀጣናው ቁልፍ ተዋናዮች ማለትም ከተመድ፣ ከአውሮፓ ህብረት እና ከብሪታንያ ልዑካን ጋር እንደሚመካከሩም ነው ምክትል ዋና ቃል አቀባይ ፓቴል ያብራሩት። አክለውም አላማችን የኢትዮጵያ መንግስትና ህወሓት ወታደራዊ ግጭት በአስቸኳይ እንዲያቆሙና ኤርትራ ወደ ድንበሯ እንድትወጣ ግፊት ለማድረግ ዲፕሎማሲያዊ ጥረት ማድረግ ነው ብለዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም ያሉት ፓቴል ብቻኛው መፍትሄ ሁሉም ወገኖች የሰላም ድርድር ማካሄዳቸው ብቻ እንደሆነም አመልክተዋል። ዩናይትድ ስቴትስ ለኢትዮጵያ አንድነት ሉዓላዊነትና የግዛት አንድነት ቁርጠኛ አቋም እንዳላትም አስታውሰዋል። የዩናይትድ ስቴትስ ልዩ ልዑክ ማይክ ሃመር ወደ ኢትዮጵያ ስለመምጣታቸው ይሁን ከሚመለከታቸው ባለስልጣናት ጋር ስለመወያየታቸው ከፌደራል መንግስትና ከህወሓት ወገን ግን እስካሁን የተባለ ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሰጠው ባወጣው መግለጫ እንዳለው በሰሜን ኢትዮጵያ ዳግም የተከሰከሰው ጦርነት ተጋላጭ በሆኑ የህብረተሰብ ክፍሎች ላይ እንዲሁም የሰብአዊ እርዳታ አቅርቦት ላይ ተጽዕኖ ማሳደሩን ቀጥሏል። በትግራይና በአፋር ክልሎች አንዳንድ አካባቢዎች በአስር ሺዎች የሚቆጠሩ ዜጎች ከቀያቸው እየተፈናቀሉ እንደሚገኙም ገልጿል። ለትግራይ ክልል በየብስና በአየር የሚደረገው የሰብአዊ እርዳታ አቅርቦት መቋረጡንም ነው ኦቻ የገለጸው። ከናሲ 17 ጀምሮ ወደ ትግራይ ክልል ምንም አይነት የሰብአዊ ጭነት ተሽከርካሪ እንቅስቃሴ ያልተደረገም ያለው ኦቻ በመሆኑም ለግብርና ወቅት የሚያስፈልገውን ተጨማሪ ማዳበሪያ የመሳሰሉ የሰብአዊ አቅርቦቶችን ማድረስ እንዳልተቻለ ነው ያመለከተው። ሆኖም እስካሁን በትግራይ 11 ሺህ ቶን ማዳበሪያ መሰራጨቱን ገልጾ ነገር ግን ቢያንስ 8 ሺህ ቶን ተጨማሪ ማዳበሪያ ለማስገባት ታቅዶ እንደነበር ጠቁሟል። እንደ ኦቻ ገለጻ ከሆነ ለሰብአዊ አገልግሎት በሳምንት ሁለት ጊዜ በአዲስ አበባና መቀሌ መካከል ይደረግ የነበረው የተባበሩት መንግስታት ድርጅት የአየር በረራም ከነሐሴ 19 ጀምሮ ተቋርጧል። በትግራይ ክልል ያለውን ማዳበሪያና ሌሎች እርዳታዎችን ግን ማከፋፈላችንን ቀጥለናል ብሏል ኦቻ በመግለጫው። በሌላ በኩል የተለያዩ ቀውሶችን እያስከተለ ለቀጠለው የሰሜን ኢትዮጵያው ጦርነት መቀስቀስና መስፋፋት የኢትዮጵያ መንግስትና ህወሓት አሁንም ድረስ መወነጃጀላቸውን ቀጥለዋል። በተጨማሪም የኤርትራ ጦር በተለያዩ አቅጣጫዎች ጥቃት ከፍቷል በሚል ህወሓት ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትናንት ጳጉሜ 2 በትዊተር ገጻቸው ባቀረቡት ክስ የኤርትራ ጦር በራማ ጾርና ዛላምበሳና ዳሎል ግንባሮች ጥቃት እየፈጸመ እንደሚገኝ መግለጻቸው ይታወቃል። ለህወሓት ክስ እስካሁን ከኤርትራ በኩል ቀጥተኛ ምላሽ ባይሰጥም የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ በኤርትራ የስርዓት ለውጥ የማምጣት እቅድ አለው በማለት በህወሓት ላይ ክስ አቅርበዋል። ኤርትራ ወደ ጦርነቱ ገብታለች በሚል የሚቀርበውን ክስ በተመለከተ አስተያየት የሰጡት በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ስለሚፈጠረው ነገር ተጠያቂ አይደለንም ብለዋል። የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባጋራውና አምባሳደሩ ለቢቢሲ እንግሊዝኛ በሰጡት ማብራሪያ የኢትዮጵያ መንግስት በኤርትራ ድንበር በኩል ለሚፈጠሩ ችግሮች ተጠያቂ የማይሆነው በአሁኑ ወቅት ድንበሩን ስለማይቆጣጠር በመሆኑ እንደሆነ ነው የተናገሩት። ኤርትራ ሉዓላዊ ሀገር ነች፣ ከህወሓት ጋር ደግሞ የራሳቸው የሆነ ታሪክ አላቸው ያሉት አምባሳደር ተፈሪ እንደሚታወቀው ከኤርትራ ጋር ያለውን ዓለም አቀፍ ድንበር የሚቆጣጠረው የኢትዮጵያ ሰራዊት ሳይሆን ህወሓት ነው ብለዋል። በመሆኑም በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ለሚፈጠሩ ክስተቶች የኢትዮጵያ መንግስት ተጠያቂ እንዳልሆነ ነው ያብራሩት። ይሁን እንጂ የኤርትራ ጦር ወደ ጦርነቱ መመለሱን የገለጸችው ዩናይትድ ስቴትስ ይህን ጨምሮ ህወሓት ከክልሉ ውጪ የሚፈጽመውን ጥቃት እንዲሁም የኢትዮጵያ መንግስት በትግራይ ክልል የሚፈጽመውን የአየር ጥቃት ማውገዟ ይታወቃል። በሌላ ተያያዥ ዜና ዳግም በተከሰከሰው የሰሜን ኢትዮጵያ ጦርነት ጉዳይ ለመወያየት የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ስብሰባ እንዲቀመጥ በአየርላንድ፣ አልባንያ፣ ፈረንሳይ፣ ኖርዌይ፣ ብሪታንያና ዩናይትድ ስቴትስ ጥያቄ ቀርቦ እንደነበር የዲፕሎማቲክ ምንጮች ተናግረዋል። ይሁንና ስብሰባው በዝግ ወይስ በግልጽ ይካሄድ በሚለው ሐሳብ ላይ አለመግባባቶች እንዳሉና የምክር ቤቱ ተለዋጭ አባል በሆኑ 3 የአፍሪካ ሀገራት አንዳንድ ተቃውሞዎች እንዳሉ የገለጹት የዲፕሎማቲክ ምንጮች ስብሰባው ለሚቀጥለው ሳምንት መዛወሩን ጠቁመዋል። ነገር ግን ስብሰባው ስለመጠራቱም ይሁን ስለመራዘሙ ከተባበሩት መንግስታት እስካሁን በይፋ የተሰጠ ማረጋገጫ የለም። ነሐሴ 18 ዳግም የተቀሰቀሰው ጦርነት አሁንም ድረስ የቀጠለ ሲሆን ነገር ግን ጦርነቱ ምን ደረጃ ላይ እንደሚገኝ ከኢትዮጵያ መንግስትም ይሁን ከህወሓት በዝርዝር የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘገባው አመሰግናለሁ። አድማጮች፣ በሌላ ዜና የኤርትራ ሰራዊት አዲግራት ከተማን ትላንት ጳጉሜ 2 2014 ዓ.ም በከባድ መሳሪያ ድብድቦ 3 ህጻናት የሚገኙባቸው 5 ሰዎች ሲገደሉ 14 ደግሞ የተለያየ ጉዳት እንደደረሰባቸው የአዲግራት ጠቅላላ ሆስፒታል ስራ አስኪያጅ አብራሽ ፍሳሐ እንደነገሩት ሪፖርተራችን ዓለም ፍሳሐ ከስፍራው ዘግቧል። ዓለም አዲግራት ሄዶ በድብደባው ጉዳት እንደደረሰባቸው የገለጹና ሆስፒታል የተኙ ሰዎችንና የሆስፒታሉን ሰራተኞችን ማነጋግሯል። ሙሉ ዘገባው ተጠናቆ እንደደረሰን እናቀርባለን። በሌላ ዘገባ ስናልፍ ወደ ኦሮሚያ ክልል ነው የሚወስደን። ባለፈው አመት ብቻ በኦሮሚያ ክልል ከ100 በላይ የተጣሉ ህጻናት ታድገዋል። ባለፈው አመት ተወልደው የተጣሉት ከ100 በላይ ህፃናት ማንሳቱን የክልሉ ሴቶችና ህፃናት ቢሮ ነው ያመለከተው። አቶ ብርሃኑ ደክሲሳ በኦሮሚያ ሴቶችና ህፃናት ቢሮ የህፃናት መብት አያያዝ ዲሬክተር ናቸው። ክስተቱ በብዛት የሚስተዋለው የኢንዱስትሪ እንቅስቃሴ በሚበራከትባቸው የክልሉ ከተሞች መሆኑን እንዲሁም ይህ ሁኔታ ህፃናቱ ወደፊት ዕጣ ፈንታቸው የተሻለ እንዲሆን በአገር ውስጥ ለጉዲፈቻ እየተሰጡ መሆናቸውን ተናግረዋል። በአዳማ ከተማም ህፃናትን ወልዶ የመጣል ሂደት በዚህ ክረምት መጨመሩን የከተማው ሴቶችና ህፃናት ጽህፈት ቤት ገልጿል። ገልሞ ዳዊት በጉዳዩ ላይ ተጨማሪ ዝርዝር ይዟል።
ገነት ንጉሴ በአዳማ ከተማ የሚገኝ ቤተል ህፃናት ቤት ማህበር ወይንም ቤተል ቺልድረንስ ሆም አሶሲኤሽን የተባለ ድርጅት መስራችና ስራ አስኪያጅ ነች። ከ15 ዓመታት በፊት የተቋቋመው የድርጅት ተወልዶ የሚጣሉ ህፃናትን ከመንግስት ተረክቦ ተንከባክበው ለጉድፈቻ ከሚሰጡ በአዳማ ከተማ ከሚገኙ 4 ድርጅቶች አንዱ ነው።
አመውይቱ ከነከሰተን ዝረን ገረደ እምን አፎርታማት
አስተዚህ ማከል ውስጥ ያሳደግናቸው ያሉ ወደ 40 የሚጠጉ ህፃናትን ነው። በልዩ ፍላጎት ማዕከል ያሉትን ሳይጨምር ይህ ህፃናት ዕድሜ ከ0 እስከ 14 ዓመት ነው። ማዕከላችን 3 ክፍሎች አሉት። አንደኛው የጨቅላ ህፃናት ማቆያ ነው። ሁለተኛው ደግሞ አንድ አመት እስኪያልፋቸው የሚቆዩበት ሲሆን ሶስተኛው ደግሞ ትምህርት የጀመሩ የሚኖሩበት ነው። በመልካም ጤንነት ላይ ያሉ ህፃናት የሀገር ውስጥ ጉድፈቻ ያገኛሉ። እኛም እንሰጣቸዋለን። ነገር ግን በጤና ችግር ምክንያት ካላገኙ እኛው ነን የምናሳድጋቸው። ይህ ቤት ቤታቸው ሆኖ አብረን አንድ ላይ እንኖራለን እዚሁ።
ወይዘሮ ገነት አሁን በማይከሉ ካሉት የተወሰኑት አሁንም ለጉድፈቻ ሊሰጡ መሆናቸውንም ይገልጻሉ።
አም ገረናኑ አፍርተማት ከንንሱን ዘዴ
ወደ 40 የሚጠጉ ህፃናት ናቸው ያሉን። ከነሱ 3 የሚሆኑት ለጉድፈቻ ሊሰጡ ነው። የተቀሩት አላገኙም። የተቀሩት የጤና ችግር ያለባቸው ናቸው። በተለይ የኦቲዝም ችግር ያለባቸው፣ ሌላው ደግሞ የአካል ጉዳት ያለባቸው ልጆች አሉ። የተለያዩ ልጆች ናቸው ያሉን። ሁላቸውም ከተጣሉበት ነው ያነሳናቸው።
በአዳማ ከተማ በተለይ በዚህ ክረምት ወቅት ተወልዶ የሚጣሉ ህፃናት ቁጥር መጨመሩንም የአዳማ ከተማ ሴቶችና ህፃናት ጉዳይ ጽህፈት ቤት ገልጿል። አቶ በዳኔ ከድር የጽህፈት ቤቱ የህፃናት መብት አያያዝ ባለሙያ ነው።
ያከረከሰው ጥቃት መዳይመን ገረሳዴት ዳይመን
ለምሳሌ ይህን ወር ብንወስድ ከተወለዱ በኋላ የተጣሉ 8 ህፃናት አንስተናል። እነርሱንም ከሆስፒታል ደብዳቤ እንደደረሰን ወደ ጊዜያዊ ማቆያ እንዲገቡ አድርገናል። አንዳንዴ ክስተቱ ይቀንሳል፣ ሌላ ጊዜ ደግሞ እንዲሁ እንዳሁን ይጨምራል። ለምን እንደሆነ አላውቅም። ምናልባትም በኑሮ ውድነት እንደሆነም አላውቅም። ግን በአሁኑ ጊዜ በአዳማ ከተማ ክስተቱ በጣም ጨምሯል።
አቶ በዳኔ ከአጎራባች ከተሞች ወደ አዳማ መጥተው ወልደው ጥለው የሚሄዱበት ሁኔታም ስላለ አሃዙ ከተማዋን ብቻ የሚወክል አይደለም ብለዋል። የኦሮሚያ ሴቶችና ህፃናት ቢሮም ክስተቱ አሁን እየቀነሰ ያለ ቢሆንም አሁንም በዘንድሮ አመት ብቻ ተወልደው የተጣሉ 112 ህፃናት መታደጉን አቶ ብራኑ ደክስሳ በኦሮሚያ ሴቶችና ህፃናት ቢሮ የህፃናት መብት አያያዝ ዲሬክተር ለቪኦኤ ተናግረዋል።
ናኖ ኦሮሚያ ከሳቲ ናኖ ዳይመን ባይና ንትገተመኒ ናኖ ኢንዱስትሪያል ኤሪያ ጀለመን
ከኦሮሚያ ክልል ብዙ ህፃናት የሚጣሉት ኢንዱስትሪዎች በሚበዙባቸው አካባቢዎች ነው። ማለትም በጉልበት ስራ የሚተዳደሩ ሰዎች በሚበዙባቸው ቦታዎች ማለት ነው። እነዚህም ሰበታ፣ ሱሉልታ፣ አዳማ፣ ጅማ፣ ሻሸመኔና የመሳሰሉት ናቸው። ከገጠር መጥተው በኑሮ ውድነት ምክንያት አብረው አንድ ላይ መኖር ይጀምራሉ። ከዚያ ልጅ ይመጣል። ማሳደግ ሲያቅታቸው እንዲሁ አውጥተው ይጥላሉ ማለት ነው።
አቶ ብርሃኑ ወልዶ መጣል ወንጀል መሆኑን ጠቁመው በዚህ ድርጊት በቁጥጥር ያሉ ሴቶች በተለያዩ የኦሮሚያ ክልል ዞኖች ለፍርድ መቅረባቸውንም ተናግረዋል። አንድ ህፃን ተጥሎ ሲገኝ መከተል የሚኖረውን አካሄድ አቶ በዳኔ ከድር የጽህፈት ቤቱ የህፃናት መብት አያያዝ ባለሙያ እንዲህ ያብራራሉ።
ዳይማ ካና ዳይማ ጋታኒ ካና ካንካሱ ፖሊስ ይላ
ተጥሎ የሚገኝን ህፃን የሚያነሳው ፖሊስ ነው። ከዚያ ወዲያው ወደ ሆስፒታል ይወስዳል። በመቀጠልም ህፃኑ ተገቢውን ህክምና እንዲያገኝ ይሆናል። ከዚያም የህፃኑን ጤና የሚገልጽ ደብዳቤ ለኛ ይጻፋል። ከዚህ በኋላ በዚህ ከተማ ብቻ ወደ 4 የሚሆኑ የተጣሉ ህፃናትን የመቀበል ስራ ላይ የተሰማሩ ድርጅቶች አሉ። ጽህፈት ቤታችን ለነርሱ እነዚህን ተጥሎ የተገኙትን ህፃናት ያስተላልፋል።
ኢትዮጵያ በ2018 ዓ.ም ምህረት ነበር ለውጭ ሀገር የሚሰጡ ድፈቻን የከለከለቸው ከዚህ በኋላ በተለይ በኦሮሚያ ክልል የምጣሉ ጻናት ቁጥር መቀነሱን አቶ ብራኑ ደክሳ በኦሮሚያ ሴቶችና ጻናት ቢሮ የጻናት መብታያዝ ዳይሬክተር ተናግረዋል ባንጻሩ የሀገር ውስጥ ድፈቻ ማደጉን ጠቁመው ባለፈው አመት ብቻ በኦሮሚያ ክልል ከአራት መቶ በላይ ጻናት ለጉድፈቻ ተሰጥተዋል ብለዋል
ምንም ውጤት መካኒስቴ አቦቲ ገዳው አመኔ በፍርድ ቤት ከተረጋገጠ በኋላ አባ ገዳዎችን ያሀገር ሽማግሌዎችንና ሌሎች እንግዶችን ጋብዘን ነው ልጆቻችንን ለጉድፈቻ የምንሰጠው የፍርድ ቤት ሂደቱን ስለጨረሰ ብቻ ልጆቻችንን አንሰጥም የምርቃት ስነ ስርዓት ተደርጎ መምጣት የሚጠበቅባቸውን ማምጣተው ነው ልጁን የሚወስዱት ስለዚህ አሁን ሰዎች ጉድፈቻን በጣም በመጠቀም ላይ ናቸው
የቤተል ቺልድረንስ ሆም አሶሲኤሽን መስራች ወይዘሮ ገነት ጉድፈቻ የሚወስዱ ቤተሰቦች በእግ የተቀመጠን መስፈር ማሟላት እንዳሉባቸው ገልጸው ልጆችን ለጉድፈቻ ከመስጠት በፊትና በኋላም በሴቶችና ህጻናት ቢሮ እንዲሁም ህጻኑን ለጉድፈቻ በሰጠ ድርጅት ክትትል እንደሚደረግም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የዕለተ ሐሙስ ምሽት ዝግጅታችን እስከ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 መሆኑን ያመለክታል። ወደ ቀዳሚው ቅንብር ነው የምናልፈው። ሳምንታዊው ሳይንስና ህይወት ተፈጥሮና ከባቢ በናሳ ጎድዳርድ የህዋ በረራ ማዕከል የጥናትና ምርምር የምህንድስና ባለሙያው ትውልደ ኢትዮጵያዊው ዶክተር ብርሃኑ ቡልቻ በጨረቃ ላይ ውሃን መፈለግና ስፍራውን ማመልከት የሚችል መሳሪያ መስራታቸውን ናሳ ካሳወቀ ወዲህ ጉዳዩ የብዙዎችን ትኩረት ስቦ ሰንብቷል። በዚህ ጉዳይ ላይ ባልደረባችን የኦሮሚያ ዝግጅት ክፍል ባልደረባችን በፈቃዱ ሞረዳ መሬት ላይ በሚደረግ ምርምር እንዴት መሳሪያው ጨረቃ ላይ ውሃ መፈለግ እንደቻለ መናገር ይቻላል? ከመሳሪያው በጣም ጥቃቅን ወይም አነስተኛ መሆን አንጻር እንዴት ሙሉን የጨረቃ ስፋትስ መሸፈን ይቻላል የሚሉና ሌሎችም ጥያቄዎችን በማንሳት ከዶክተር ብርሃኑ ጋር ተወያይቷል። ከአፖሎ ተልእኮ ወዲህ ከ50 ዓመታት በኋላ ሰው ናሳ ወደ ጨረቃ ለመላክ ዝግጅት እያደረገ መሆኑንና እርሳቸው የሰሩትን መሳሪያ ከ3 ዓመታት በኋላ ወደ ጨረቃ እንደሚላክ ዶክተር ብርሃኑ ተናግረዋል። እነሆ ዝግጅቱን።
ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከመሰራው ነገር አንዱ
በዩናይትድ ስቴትስ የህዋ ምርምር እንቅስቃሴ ውስጥ በጨረቃ ላይ የሚደረገው ምርምር አንዱና አይነተኛው ነው። ከዚህ የጨረቃ ምርምር ጋር በተያያዘ በቅርቡ ይፋ የሆነው የናሳ መረጃ የአንድ ኢትዮጵያዊ ግኝትን ይፋ አድርጓል። ይህ በትውልደ ኢትዮጵያዊ ዶክተር ብርሃኑ ቡልቻ የተሰራው መሳሪያ ሄትሮዳይም ስፔክትሮሜትር የተሰኘው የብዙሃን መገናኛ መነጋገሪያ ሆኖ ሰንብቷል። በዚህ ጉዳይ ላይ ዶክተር ብርሃኑን አነጋግረናል። ዶክተር ብርሃኑ ተወልደው ያደጉት በአዲስ አበባ ሲሆን የመጀመሪያ ደረጃ ትምህርታቸውን በመካነ ኢየሱስ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን ደግሞ በዳግማዊ ምኒልክ ሁለተኛ ደረጃ አጠናቀዋል። የመጀመሪያና ሁለተኛ ዲግሪያቸውን እንዲሁም የዶክትሬት ዲግሪያቸውን የሰሩት እዚህ ዩናይትድ ስቴትስ ውስጥ ነው በፊዚክስ ሳይንስ በተለይም በህዋ ምርምር ዘርፍ። ይህን በአንደኛ ደረጃ ትምህርት ቤት እያሉ በውስጣቸው ያደረውን ስለ ህዋ የማወቅ ህልምን እውን ማድረግ ወደ ቻሉበት ወደ ዩናይትድ ስቴትስ የህዋ ምርምር ማዕከል ወይም ናሳ የገቡት ከ6 ዓመት በፊት ነው። በአሁኑ ወቅት በጎዳርድ የህዋ በረራ ማዕከል የጥናትና የምርምር ኢንጂነር ናቸው። ከዛሬ 50 ዓመት በፊት ወደ ጨረቃ ጉዞ ከተደረገው ወዲህ በዘመነ አፖሎ ማለት ነው ተመልሶ አልተከደም። በቅርቡ ግን ጉዞ ሊደረግ ነው። የጉዞው ዓላማ በሚቀጥሉት 10ና 15 ዓመታት ውስጥ ጨረቃ ላይ ሰውን አስፍሮ እዛ ቤት መስርቶ የህዋ ቱሪዝምን ፈጥሮ ሰዎች ከመሬት ሄደው እንዲጎበኙ ለማስቻል እየተሰራ ነው። ይህን የጨረቃ ጉዞ ምቹ ከሚያደርጉት አይነተኛ ነገሮች አንዱ ደግሞ የውሃ መኖር ነው። በጨረቃ ላይ ውሃ መኖሩን መፈለግ የሚቻለው እንዴት ነው? ዶክተር ብራኑ መልሳላቸው።
ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከመሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም ውሃ ስለፍ በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪውሎች አሉ። እነሱን ላይ የሚያይ ሳሪያ ነው። እንዲሁም ውሃ ካለ ውሃው ከየት መጣ የሚባለውን ጥያቄ መመለስ እንፈልጋለን። የእኛ ሶላር ሲስተም ሲፈጠር አብሮ የት መጣ ነው ወይስ በተለየ መንገድ ኮሜቶች የሚባሉ ወይንም ደግሞ ተወርዋሪ በረዶ ያዘሉ ነገሮች ውሃን ወደ ጨረቃ ላይ ያመጣውት ነው ወይ? ውሃስ ካለ በምን ያህል መጠን አለ? መጠኑስ ካወቅ ነው ለሰው አገልግሎት ይውላል ወይ የሚሉትን ጥያቄዎች ለመመለስ ውሃን መፈለጉ ይቀድማል። እና የሚቀጥሉትን አሁን ያልኩን ጥያቄዎች ለመመለስ በጣም ትልቅ መንገድ ነው። ሶ እኔ የሰራኋቸው ነገሮች ከዚህ ጋር እነዚህን ጥያቄዎች ለመመለስ በጣም ወሳኝ የሆነው ውሃ ማግኘት የሚያስችል መሳሪያ ነው ማለት ነው። በሳይዙ በጣም ያነሰ አሁን ካሉት የተሻለ ይሰራል ተብሎ የሚታመን በመሆኑ አንተ እንዲሁም ሌሎቹ የሰሙበት ምክንያት ይሄ ነው።
የጨረቃ ጉዞ ለ50 ዓመታት ቢዘገይም ምርምሩ ግን አልተቋረጠም። ምርምሩ እየተካሄደ ያለው ምድር ላይ ነው። በምድር ላይ ሆኖ ጨረቃ ላይ ውሃ መኖሩን ለማወቅ መሳሪያውንም ለመፈተን የሚቻለው እንዴት ነው?
በጣም ጥሩ ጥያቄ ነው። ከመሬት ሆነን ግራውንድ ቴሌስኮፕ የሚባሉ መሳሪያዎች አሉ። ከመሬት ሆነን ዲሾችን በመጠቀም ጨረቃን በማየት ጨረቃ ውስጥ ምን አለ የሚል ጥናት ማድረግ እንችላለን። ችግሩ ምንድን ነው? በእኛና በጨረቃ መካከል ብዙ የውሃ ሞለኪውሎች አሉ ወይንም የውሃ ንጥረ ነገሮች አሉና በዛ ምክንያት ከዚህ ሆነን እዛ ማየት ይከብዳል። ስለዚህ እዛ መሄድ አለብን ውሃ እዛ እንዳለ እንደሌለ ለማወቅ። ሳሪዎቹ እንዴት ነው የሚያውቁት ላልከኝ ጥያቄ፣ እኛ ጨረቃን ኤንቫይሮንመንት ሚሚክ የሚያደርግ ወይንም ደግሞ አስመስሎ የሚሰራ ላብራቶሪ አለን። በዛ ላብራቶሪ ውስጥ የጨረቃን ኤንቫይሮንመንት ሚሚክ አድርገን ጨረቃ ያላትን ከባቢ አየር ሰርተን ጥናቶቹን በትክክል እናጠናለን። እና ከናሳ ዋናው ከሚያደርጋቸው ነገሮች አንዱ ከመላኩ በፊት ለጨረቃ ያለውን ነገር እዚሁ ምድር ላይ አጥንተን ስንልከው ያንን ግብአት ኦልሬዲ ይዞ ነው የሚሄደው። ሶ በዛ መሰረት ዴታ ሲልክልን በጣም በፉል ኮንፊደንስ ከ100% እርግጠኛ ሆነን ነው ያንን ዴታ የምንወስደው።
ጨረቃ ትልቅ ናት። ጥናቶች እንደሚሉት ከመሀል እምብርቷ ተነስቶ እስከ ጫፍ ያለው ርቀት ወይም ራዲየስ 1079.6 ማይል ነው። 1737.44 ኪሎ ሜትር ገደማ ነው። ዶክተር ብርሃኑ የሰሯት መሳሪያ ደግሞ ትንሽዬ ናት። አንድ ቦታ ላይ ተቀምጣ ነው ያንን ሁሉ የጨረቃ ስፋት የምትሸፍነውና መረጃን የምትሰበስበው ወይስ ሌላ ተሸክሟት ጨረቃ ላይ የሚዞር መሳሪያ አለ?
በጣም ይሄም ጥሩ ጥያቄ ነው። አዎ፣ እሱ የተለያየ ዲፕሎይመንት መካኒዝም አለ። እንዴት እንደሚላክ የተለያየ መንገዶች አሉት። አንደኛው ለምሳሌ አስትሮኖቶቹ ሲሄዱ ይዘውት ሊሄዱ ይችላሉ። የተለያየ የጨረቃ ቦታዎች ላይ ሊወሰድ ይችላል። አሁን ለምሳሌ ባሉን ጥናቶች ውሃ ሊኖሩበት ይችላሉ ተብሎ የሚገመቱ ቦታዎች የፖላር ወይንም ደግሞ የጨረቃ ላይኛውና ታችኛው ክፍል ላይ ነው እና ወይንም ደግሞ አንዳንዴ ለረጅም ጊዜ ምንም የፀሐይ ብርሃን ያላገኙ ቦታዎች ፐርማነንትሊ ሻዶው ሪጅን እንላቸዋለን። በተከልለው ያሉ ቦታዎች ላይ ከነሱ ጀርባ የበረዶ ክምችት ይኖራል ተብሎ ግምት አለ። ሶ እነዚህ መሳሪያዎች ስንልክ እነዛን ቦታዎች ነው የምንለከው። ግን ኦልሬዲ ግምት ያለበት ውሃ ሊኖር ይችላል ተብሎ የሚታሰብበት ቦታዎች ናቸው የሚላኩት። ከዛ ጋር በተያያዘ ያንን በውሃ የታየውን ግምት ወይንም ደግሞ ቅድም እንዳልኩ እርጥበት አለ ወይንም ውሃ የመሳሰሉ ነገሮች አሉ ተብሎ የሚታሰብበት ቦታ ላይ የተላከ ይላክና ያንን የታሰበውን ነገር ቫሊዴት ያደርግልናል ማለት ነው።
መቼ ነው የሚሄደው?
አሁን እንግዲህ ናሳ ትልቅ ባጀት ሰጥቶናል። ይህንን ስራ ለመቀጠል የሚቀጥሉት 2 ዓመት ላይ ወደ ጨረቃ የሚሄድበት አሁን ባለው ስኬጁል ዲሌ ሊሆን ይችላል፣ ግን አሁን ባለው ስኬጁል በ2025 እንደ ኢሮፓያን አቆጣጠር በ2025 ጀምሮ ከዛ በኋላ ኢንስትሩመንቶችን ወደ ጨረቃ እንዲሁም ደግሞ አስትሮኖቶችን ሰዎችን ወደ ጨረቃ የማውረድ ትልቅ ስራ መንገድ ላይ ነው ያለው አሁን።
አሁን ባለው የናሳ እቅድ መሰረት ከ2025 እስከ 2028 ባለው ጊዜ ውስጥ ሰውና መሳሪያ ወደ ጨረቃ ይላካሉ። የነ ዶክተር ብርሃኑ መሳሪያም ወደ ጨረቃ ሄዳ ስራዋን የምትጀምረው ከ3 ዓመት በኋላ ነው። ያቺ ትንሽዬ መሳሪያ ምን ትፈጥር ይሆን? ደርሰን ለማየት ያብቃን። ዶክተር ብርሃኑ ሙልቻን እናመሰግናለን።
የኦሮምኛ ክፍል ባልደረባችንን በፈቃዱ ሞረዳን ለግሩም ዝግጅቱ እንዲሁም እንግዳውን ዶክተር ብርሃኑ ቡልቻን እናመሰግናለን ለጊዜያቸው። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በተከታዩ ቅንብር ደግሞ ወደ ድሬዳዋ እንሻገር። ቀናት ለቀሩት የኢትዮጵያ አዲስ ዓመት ያላቸውን ተስፋና ምኞት እንዲሁም በመገባደድ ላይ ያለውን 2014ን መለስ ብለው ያዩ የድሬዳዋ ነዋሪዎችን አነጋግረው አዲስ ቸኮል ተከታዩን አድርሶናል።
ሀጂ አብዱላህ መሐመድ ዩኒስ በድሬዳዋ የታወቁ የሀገር ሽማግሌ ናቸው። 2014ን ሲያስታውሱ ወደ ጦርነት የገባንበት ሁኔታ ነው ከምንም በላይ እንደሚከነከናቸው የሚናገሩት።
በዘመኑ ብዙ ነገር በጠረጴዛ ዙሪያ ተቀምጠን የምንፈታው ነገር ይያለ ወደ ጦርነት መግባት አንነበረብን። ይሄ አሪቆ አለማሰብ ነው እንደኔ አስተያየት። ስለዚህ ሁሉም እንደማገዶ አድርጎ ወጣትን በሌላ ምንጠቀምበት ልጆችን ማገዶ ማድረጋችን ተገቢ አይደለም እንደኔ አስተያየት።
ወጣት አብድራማን አብዱላይ 2014 ሲያስታውስ ቀድሞ የሚታወሰው በአገሪቱ የተከሰተው ጦርነትና የሶማሌ ክልል ድርቅ እንደሆነ ነው የሚናገረው።
ትልቅ ችግር ያለብኝ እኔ በአፋርና በሶማሌ ብሔር ላይ የተነሳው ችግር ብዙ አለ። ብዙ ሶማሌዎች የተጎዱት ብዙ ድርቅም ስቃይ መናገር እኔ ባንደበቴ መናገር ማልችለው ብዙ እንትን ስላለ
ከዚህ ባሻገር እሱ ተመርቆ ስራ ለማግኘቱም እንዲሁ እንደ ችግር ይጠቅሰዋል።
ላችንም የስራ ችግር እጥፍት አለብን። እኛ እኔ ተመርቀ ያለው ሁሉም ነገር ይያለው እኔ አይደለሁኝም። እኔ እንደኔ ያሉት ወጣቶች ብዙ ከኔ የበለጡት ስራ ከኔ በፊትም የተመረቁት ዲግሪም ማስተርም ይዞ ያለ ስራ የተቀመጡት ወጣቶች አሉ።
በሌላ በኩል እሱ በሚኖርበት የድሬዳዋ ከተማ ያለው የመንግስት አስተዳደር ተስፋ ሰጪ እንቅስቃሴ እያደረገ እንደሆነ እንደሚሰማው ነው ወጣት አብዱራማን የሚናገረው። ከዩኒቨርሲቲ ተመርቃ ስራ እየፈለገች እንደሆነች የምትናገረው ወጣት ትግስት ዳኘም የአብዱራማንን ሐሳብ ትጋራለች። ነገር ግን የኑሮ ውድነቱና ጦርነቱ ከ2014 ጋር አያይዘው የምታስታውሳቸው ጉዳዮች ናቸው።
2014 ምንም ትዝም አይል ነገር የለም። ያው ከመጀመሪያ ብንጀምር ጦርነቱ አለ። መጀመሪያ ላይ በጣም ከባድ ሁኔታ ነበር። ያው ድሬዳዋ ከተማ ምናዋሪ እንደመሆን የመጣን መጀመሪያ አካባቢ እዚህም ረብሻዎች ነበሩ። በጣም ብዙ ነገሮችን አሳልፈናል። ሰፈርም መንደርም እየለየ ማለት ነው። በመሃል ግን ከሌሎች ቦታዎች በተሻለ በጣም ሰላም ነበር። አሁንም ድጋሚ አገርሽታል ያው ጦርነቱ። እዚህ ግን ከሌላ አንጻር ማለትም ከምናየው አንጻር ከወሎ ከየትኛውም ሰፈር አንጻር አገር አንጻር በጣም ደህና ነን። ያው ድሬዳዋ ላይ ሰላም ነው በሚባል ደረጃ ነው። ከኑሮ ውድነቱ ብናይ ኑሮ ውድነቱ በጣም ከባድ ነው። ያው እንደምታዩ ተሰለፍነው ዝብቋር ለመግዛት ነው የሁሉ እንትን ነው። ምክንያቱም ከሰፈር በጣም በተሻለ ሁኔታ ነው እዚህ ያገኘን ያለነው። ለዛ ነው እዚህ ላይ ተሰለፍነውና ከተለያዩ ከነዳጅም ብትል ያው ተጠቃሚዎች ነን። ብዙዎቻችን ትራንስፖርት ተጠቃሚዎች ነን። ትራንስፖርት ደግሞ በነዳጅ ነው የሚሰራውና ያን ከባድ ከመሆኑ የተነሳ አሁን ባጃጅ ለመሳፈር ከፈልክ በጣም ኮንትራስ ካልሆነ አይቻልም። ያ ደግሞ ከኑሮ ነገሩ ብታይ ከምታገኘው ብር ጋር ፌር አይደለምና ይሄን ነገር ስናይ በጣም ከባድ ሁኔታ ውስጥ ነው የገባ ነው። ይሄን በተመለከተ በጣም ከብዶናል። ለስ ለመናገር 2014 ከባድ ከሚባሉት ጊዜያት አንዱ ይሄ ነው።
ትግስት 2014 ላይ በበጎ የምታስታውሳቸው ጉዳዮች መኖራቸውንም እንዲሁ ትናገራለች።
ፖሊስ ታየው ደና ነገሩ የምትላቸው ነገሮች ያው ኑሮ ሲሻሻል ማለት ብዙ ነገሮች ሲሻሻሉ መጀመሪያ የመበላሸት ያጋጥማልና ድሬዳዋ ብዙ ለውጥ የታየባት ጊዜ ነው 2014 ከሌላው የተሻለ ማለት በመንገድ ስራም ይሁን በፋብሪካም በተለያዩ ስራዎችም ለውጥ ያየንበት ያለው ነውና ያው ለውጥ መጀመሪያም መሆኑ ጥሩ ነገር ነው። ያ 2014 እስከሚሉኝ አጻር ያው በግሌ ደግሞ 2014 ያገባውበት አመስለውለ እውነት ለመናገር በጣም ደስተኛ ነኝ።
አብዲያሌ የተባሉ የለጋሬ ሰፈር ነዋሪም ያገባደር ነው አመት በበየርና በሃይማኖት መከፋፈላችን ጎልቶ የታየበት እንደሆነ ነው የሚናገሩት።
ለቲሲአር ስራስ ንብገባ በጣም ችግር አለበት እና ያለበት ደግሞ መንግስት በኢትዮጵያ ውስጥ ነው እና ዘርዘር ተከፋፈሉ። አንድነት የዱሮን አጣን። አሁን ደግሞ እዝገር ተመለስን በ215 ምንገባ በጣም የደነቀት ነው ፍራት አለው እና ሁሉም በዘርዘር በሃይማኖት ሙስሊምና ክርስቲያን ውስጥ ገባ። ይሄ ደግሞ በጣም እንትን ነው። ሰው ደግሞ ስንትና ስንት እየሞተ ነው። ይሄ ሁሉ ደግሞ ለእኛ ጥሩ አይደለም። ለኢትዮጵያ ኢትዮጵያ ታሪክ ያላት አገር ነች። በጣም ሁሉ ነገር ዓለም ሁሉ የማውቃት ነው። እያለቀስ ነው እና ሰውዲ እንኳን እያለቀስ ነው። እዝገር የለመኑ ለኢትዮጵያ እና አንድነት የድሮ ጠፋ። ምን ነው ኢትዮጵያ አማራ ማለት ትግሬ ማለት ኦሮሞ ማለት ሶማሌ፣ ይሄ ሁሉ እኮ አንድ ነን። አንድ ፈጣሪ ነው እንትን ያመጣን ዓለም ላይ እና ነገ ደግሞ አፈር ይጠብቀናል። ለምን እናሸግራለን? መንግስታችንን ለምን እኛ እንጨነቃለን?
የኑሮ ውድነቱም የብዙዎችን በር እንዳንኳኳ ነው አቶ አብዱአሊ የሚሰማቸው።
ሁሉም ነገር ውድ እንደሆነ እያየን ነው። አንድ ቲማቲም 10 ብር ገባ፣ ሩዙ የለም ይላሉ። አሁን ደግሞ በመንግስት የውና ያገኘን ነው ዘይትና ሩዝ ምናምን። ሁሉም ሰው ከጠዋት ተምሮ እስከ ከሰዓት እስከ ማታ እየተጨነቁ ነው እናትና አባት።
ሁሉም አስተያየት ሰጪዎቻችን 2015 በአገሪቱ ሰላም እንዲሰፍን ያላቸው ምኞት ነው የሚገልጹት።
ከድሮም ጀምሮ ጎበዞች ነን፣ ይመስከረው አላህም ከኛ ጋራ ነው ያለው። ስለዚህ አብሮ መከፋፈልን መተው አለብን። አብሮ መኖር አለብን። አብሮ መተዛዘን አለብን። አብረን እንትን እንደ አንድ እናት መሆን አለብን። የብሔር ልዩነቱን እንተው። ያለው ነገሮች በሙሉ አገራችንን ከአፍሪካ ቀርቶ በሌላ ዓለም ውስጥ የታወቀች ናት።
አይተኝም እርፍ አጡ። እናቶች፣ አባቶች፣ እህቶች ሁሉም ተጭግናሉ። በቃ እኔ የምንለምነው እዝገር ብቻ እንደ ድሮ አንድነት ይመልስና ያቆም ብለው ከእዝገር ፈጣሪ። ኦሮሞ ማለት አንድ ነን። አማራ ብሆን ሁሉም ቤት ገብተን ነው ከኛ ብና ዘመን ምንግባና ምንበላ ምንበላ አመት ባለሻቸው እናከብራለን። የእኛን ያከበሩ ይህን ሁሉ እያለ እያን ነው። አሁን ደግሞ ይኸውና ሶማሌ፣ አንፋር ረብሻ ላይ ነች። እኛ እዚህ ነን፣ ላኪን እነሱ ዝናብ የተዘነበ ጋራ የገቡ የተጨነቁ ህፃኖች በሌለው ከሌለው አያውቁም። ለምን ሰላም የለም? ሰላም ይመለስ። መንግስት ደግሞ አይዟችን የምለው።
በሌላ በኩል ወጣት አብዱራህማን በ2015 ዓ.ም በሶማሌ ክልል የተከሰተው ድርቅና ከአፋር ክልል ጋር በተደረገ ግጭት የተከሰተው መፈናቀል መላው ኢትዮጵያ ትኩረት እንዲሰጠው ይፈልጋል።
የሚደረግ ነገር እንዲረዱንና እኛንም ደግሞ ሁሉም ነገር ግንዛቤ ውስጥ አድርጎ የኢትዮጵያ ህዝብ እኛንን አይቶ ለዛም የሶማሌ ህዝብ ብዙ የተጎዱት በአፋር ምክንያት ብዙ የተጎዱት መንግስት አይቶን እንዲረዳን።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ያሰማችሁ አዲግራት በኤርትራ ኃይሎች በከባድ መሳሪያ ተደብድባለች የሚለው ዘገባ ነው። ዓለም ፍስሐ ከአዲግራት ያጠናቀረውና ገብረ ሚካኤል ገብረ መድን ቀጥሎ የሚያቀርብልን።
የኤርትራ ሰራዊት አዲግራት ከተማን ጳጉሜ 2014 በከባድ መሳሪያ መደብደቡንና 3 ህጻናት የሚገኙባቸው 5 ሰዎች ሲገደሉ 14 ደግሞ የተለያየ ጉዳት እንደደረሰባቸው የአድግራት ጠቅላላ ሆስፒታል ስራ አስኪያጅ አበራሽ ፍስሐ እንደነገሩት ሪፖርተራችን ዓለም ፍስሐ ዘግቧል። ዓለም አድግራት ሄዶ በድብደባው ጉዳት እንደደረሰባቸው የገለጹና ሆስፒታል የተኙ ሰዎችንና የሆስፒታሉን ሰራተኞች አነጋግሯል። ከተጎጂዎቹ አንዱ የማነ ገብረ ማርያም ይባላሉ።
ሰዓት ሰስተንገልን ሆን ዝህ ማለት እንደ ሰዓት ላይከን ይገብን
ከረፋዱ 3 ሰዓት አካባቢ ይሆናል ድብደባው የተፈጸመው። እርግጠኛ አይደለሁም ሰዓቱን። አካባቢው 3 ወይም ከዛ በላይ ነው የተደበደበው። በ3ኛው ይሁን በ4ኛው እቤት ያጠገብ በመውደቁ እኔ ተጎዳው። እዛ አካባቢ ምንም ነገር የለውም። ተቋም የለው፣ ምንም የለው። መንገድ ነው፣ ህዝብ ነው የነበረበት። የፈረሰ ቤት አለ፣ የሞተና የቆሰለ ሰውም አለ። እኔ እዚህ ጋር ነው የተመታሁት። ጥይቱ በዚህ በኩል ነው የገባው። ራጅ ትነሳለህ ብለውኛል። መብራት ስለሌለ ግን ጠብቅ ተብያለሁ። ጊዜያዊ መፍትሄ ሰጥተውኛል። ቁስሌን በፋሻ ጠቅልለውታል ነበር ያለው። በተባለው ድብደባ እንደተጎዱ ከተናገሩት መካከል ግርማጽየን መዝገበም ይገኛሉ።
ሜኔ ነረን ንጎሃ ሰዓት 3 ወይ 2 ፈረቃን ይኸውን።
ብቻዬን ነው የነበርኩት። ከጠዋቱ 2:30 አሊያም 3 ሰዓት ይሆናል። ወደ ሜዳው ሳር ለማጨድ ነበር የወረድኩት። ከዛ ከባድ መሳሪያው አጠገቤ ወደቀ። ፍንጣሪው አገኘኝ። እኔም ደነገጥኩ። ወዲያውኑ የሆነ ነገር የረገጥኩ መሰለኝና ደነገጥኩ። ከዛም ራሴን ሳትኩኝ። ከተወሰኑ ደቂቃዎች በኋላ ነው የነቃሁት። ከዛ ወደ ሳሱን ቀበሌ ሄድኩኝ። ህክምና አልነበራቸውም። ወደዚህ በአምቡላንስ አመጣው ግን አሳከሙን። አሁን ደህና ነኝ። የተመታሁት እጅ ላይ ሆዴ አካባቢና ጭንቅላቴን ነው። አንገቴ አካባቢም ተመትቻለሁ። እግሬም ላይ እንዲሁ በጨረፍታ አግኝቶኛል ነበር ያሉት። ዓለም ሆስፒታል ውስጥ ካገኛቸው የድብደባው ተጎጂዎች መሆናቸውን ከተናገሩት ውስጥ 6ቱ ከባድ ጉዳት የደረሰባቸው ሲሆኑ 8ቱ ደግሞ የደረሰባቸው ጉዳት ቀላል እንደነበረና ህክምና ማግኘታቸውን ዘግቧል። የሆስፒታሉ ስራ አስኪያጅ አበራሽ ፍስሐ ለዓለም ትናንት እንዲህ ብለውታል።
ያውቱ ሁኔታው ተጋጠመ ሰባዊ 6 ሰዓት ላይ ነው ማለት ነው።
ሁኔታው ያጋጠመው ዛሬ ከጠዋቱ 3 ሰዓት ነው። በኤርትራ ከባድ ድብደባ ነው የተፈጸመው። አዲግራት ከተማ ውስጥ 04 ቀበሌና ከከተማ ወጣ ብሎ ደግሞ ሳሱን የተባለ አካባቢ ነው ድብደባ የተፈጸመው። ወደ 17 የሚሆኑ ሰዎች ተጎድተው ወደኛ መጥተዋል። ከነሱ ውስጥ 3 ህፃናት ህይወታቸው አልፈዋል ማለት ነው። 3ቱም ህፃናት ሴቶች ነበሩ አልፈዋል። 14ቱ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በሆስፒታላችን የህክምና ክትትል እየተደረገላቸው ይገኛሉ። እንዲህ አይነት ነገር ነው ያጋጠመን። ንጹሃን ሰዎች በቤታቸው ውስጥ ያሉ ነው ድብደባው የተፈጸመባቸው። 14 ቁስለኞች አሉን። 6ቱ ከባድ ደረጃ ላይ ነው ያሉት። አሁን ካለው የአገልግሎት መዘጋትና ከበባ ጋርም እንደ ሆስፒታል በቂ መድኃኒት የለንም። ሁሉም ነገር በሌለበት ሁኔታ ነው ይህ ችግር የደረሰብን። ከነጋዴዎች ጋር በመተባበር ግን ኩታና ነጠላ ከህብረተሰቡ እያመጣን እየቀደድን በማዘጋጀት ነው ቁስላቸውን የምናሽግላቸው። ቁስል ለማጠብም እንዲሁ ውሃ በጨው አድርገን እንጠቀማለን። በከባድ ችግር ውስጥ ያለን ነው። አሁን ደግሞ ሌላ ችግር የገጠመን ነበር ያሉት። የጉዳቱ ሰለባዎች ቤተሰብ ከሆኑት አንዱ አባ አባዲ ገብረ እግዚአብሔር እንዲህ ብለውታል።
እዞም ሰብ ገዛ ናዓይ ሕዋተዮም።
የዚህ ቤት ባለቤቶች ዘመዶቼ ናቸው። አደጋው አስከፊ ነበር። የሰው ልጅ ሊገምተው የማይችል በሰላማዊ ሰዎች ላይ የተፈጸመ ነው። ጠመንጃ ያልያዙ ሰርተው የሚኖሩ ሰላማዊ ሰዎች ናቸው የተጎዱት። ቤታቸው በሙሉ ፈርሶ 3-4 ሰዎች የአደጋው ሰለባ ሆነዋል። አንዷ ሕይወቷ አልፏል። ሌሎቹ ደግሞ በከባድ ሁኔታ ላይ ይገኛሉ። በሆስፒታሉ ውስጥ እየታገዙ ናቸው፣ ግን ከባድ ሁኔታ ላይ ነው የሚገኙት። እኛ የአገልግሎት መዘጋቱና ከበባው ይበቃናል ብለን ባለንበት ጊዜ ያላሰብነው ውርጅብኝ ነው ያጋጠመን ነበር ያሉት። ይህንን ድብደባ አስመልክቶ ከኤርትራም ይሁን ከኢትዮጵያ መንግስታት ወይም ከህወሓት በይፋ የወጣ መረጃም ይሁን ምላሽ እስካሁን የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰብአዊ ተግባሮችን ለማከናወን እንዲቻል ባለፈው መጋቢት ውጊያ ማቆማቸው ሁከቱ ለአምስት ወራት ጋብ እንዲልና ችግር ወደ ጠናባቸው ክልሎች ህይወት አድን እርዳታ እንዲደርስ ለማድረግ ማስቻሉን ርዕሰ አንቀጹ በመግቢያው ላይ አስፍሯል። የውጊያው መቆም አስከፊውን ግጭት እስከ ወዲያኛው ወደ ማቆም ይወስዳል የሚል ተስፋን አጭሮ እንደነበር የጠቆመው ይህ ርዕሰ አንቀጽ ጥሉ በትግራይና በአማራ ክልሎች ድንበር ላይ ነሐሴ 17 እንደገና ሲጀመር ግን ያ ተስፋ መጨለሙንና ጦርነቱ እንደገና ለመጀመሩ አንዱ ሌላኛውን እንደሚከስ ይጠቁማል። በኢትዮጵያ መንግስትና በህወሓት መካከል ያለው ግጭት ከጀመረ ወደ 2 ዓመት ገደማ እንደሆነው በማስታወስ ይቀጥልና በጌንት ዩኒቨርሲቲ ግምት ለ3 ዓመታት በከፋ ድርቅ በተመታችውና በቂ ሰብል ባልሰበሰበችው አገር ውስጥ ከ50 ሺህ እስከ 100 ሺህ ሰው በጦርነቱ ውስጥ መሞቱን፣ የዓለም የምግብ ፕሮግራም እንደሚለው ደግሞ ትግራይ ውስጥ ከሚገኙት 5 ሚሊዮን ተኩል ሰዎች ውስጥ ግማሽ የሚሆኑት እጅግ የበረታ የምግብ እጥረት ላይ መሆናቸውን ያትታል። ለኢትዮጵያ ሰብአዊ እርዳታ ከሚለግሱት ውስጥ ዩናይትድ ስቴትስ የበዛውን ግዙፍ ድጋፍ የምትሰጥ አገር መሆኗን፣ ይህም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እርዳታ የሚያስፈልጋቸውን ሁሉንም ኢትዮጵያ ክልሎችና ሕዝብ ለማዳረስ ቁርጠኛ ነን ያሉትን እንደሚያንጸባርቅ ርዕሰ አንቀጹ ጠቁሞ፣ ብሊንከን አክለውም ዩናይትድ ስቴትስ በመላ አገሪቱ ላለው የኢትዮጵያ ሕዝብ ለልማትና ለሰብአዊ እርዳታ የሚውል 1.2 ቢሊዮን ዶላር መለገሷን መጠቆማቸውን፣ ይህም ድርቅን ለመቋቋም፣ የምግብ ዋስትናን ለማረጋገጥ፣ ለሰላም ግንባታ፣ ለጤና፣ ለትምህርትና ለቴክኖሎጂ ሽግግር እንዲሁም ለስልጠና የሚውል ነው ማለታቸውን አመልክቷል። የውጭ ጉዳይ ሚኒስትር ብሊንከን የጦርነቱን ማገርሸት በመግለጫቸው ማውገዛቸውን ርዕሰ አንቀጹ አስታውቋል። በቅርቡ በጦር ግንባር የተፈጸመው ትንኮሳ የቀራርቶና የፉከራ ንግግሮችና የተኩሱ በዘላቂነት አለመቆም ለሁሉም ኢትዮጵያውያን የጋራ ደህንነትና ብልጽግናን ወደ ማስገኘት ሊወስድ የሚችለውን ሁሉን አቀፍ የፖለቲካ ሂደት መጀመርን ያዘገያል። ወደ ጦርነት መመለስ ስቃይንና መከራን፣ የሰብአዊ መብቶች ረገጣንና የመጣኔ ሀብት ድቀትን ማብዛትና ማስፋፋትን ያስከትላል ማለታቸውን ገልጿል። ሚኒስትር ብሊንከን የኢትዮጵያ መንግስት ተደራዳሪ ቡድን ማቋቋሙንና ለንግግር ፈቃደኝነቱን መግለጹን አድንቀው ሁሉም ወገኖች በረዴት አቅራቢዎች የሚካሄደውን ምግብና ነዳጅ የማዳረስን ጥረት እንዲያከብሩ፣ ሰብአዊ እርዳታን ለወታደራዊ ጉዳይ ከመዋል እንዲቆጠቡ፣ እንዲሁም መሰረታዊ አገልግሎቶች ለሚያስፈልጓቸው ሁሉ እንዲቀጥሉ እንዲያደርጉ እንደሚጠይቁም ተናግሯል። ተኩስ ያለ ቅድመ ሁኔታ በዘላቂነት እንዲቆምና በውጤቱም ግጭቱ እንዲያበቃ ለማስቻል የኢትዮጵያ መንግስትና ህወሓት ጥረቶቻቸውን እንዲያጠናክሩ የውጭ ጉዳይ ሚኒስትር ብሊንከን ጥሪ አድርገዋል ሲል ፕሬዝዳንቱ መልእክቱን ደምድሟል።
ቀደም ሲል የሰማችሁት ፕሬዝዳንቱ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ለዕለተ ሐሙስ ምሽት ያዘጋጀነው እዚህ ላይ አበቃ። ነገ እንገናኝ። ሰላም፣ ደህና ደሩ።